ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን ፍኖተ.ኦርግ በቀጥታ መከታተል ይቻላል።
ከነስተልኝ እንደምን አመሻችሁ ቋርማችቻችን። ዛሬ ሐሙስ ሚያዝያ 28 ቀን 2013 ዓ.ም ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ሐሙስ ሚያዝያ 28 ቀን 520 ቀናት አለፋቸው።
ወጣቶችን ለማስፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ?
ቀደም በፍኖተ ዴሞክራሲ ቀርበው የነበሩ ወቅታዊ ሐተታዎችንና ጽሑፎችን በተከታታይ አሰምተን ክፍል አንድ ፕሮግራማችን ይተካላል። አሁን ወደ ዜናው።
በአገዛዙ ስር ከሚገኙ የጸጥታ መዋቅሮች ተወጣጥቶ የተቋቋመው የደህንነትና የጸጥታ ግብረ ኃይል የሚባለው ተቋም ረቡዕ ሚያዝያ 27 ቀን ባወጣው መግለጫ በአገርና ከአገር ውጪ ተደራጅተው የሚንቀሳቀሱ ቡድኖችን ሴራ ማክሸፉን ገልጿል። የደህንነትና የጸጥታ ግብረ ኃይል ተብየው በመግለጫው ቡድኖቹ በአገር ውስጥ ሽብር ለመንዛትና አገራዊ ምርጫ ተብየውን ለማደናቀፍ ሲንቀሳቀሱ እጅ ተፍንጅ ተይዘዋል ካለ በኋላ ከአንድ የመንግስት የፖለቲካና የጸጥታና መዋቅር አባላትና አመራሮች ጋር በሚስጥራዊ ግንኙነት በመፍጠር አመራሮችን ለይቶ በመግደል ሀገራዊ ትርምስ ለመፍጠር በማቀድ ሲንቀሳቀሱ ነበርም ብሏል። በአገር ውስጥና በውጭ አገር በዚህ ተግባር ላይ የተሳተፉትን ግለሰቦች ስም ዝርዝር ይፋ የተደረገ ከመሆኑም በላይ የጦር መሳሪያዎች፣ የተለያዩ ቁሳቁሶች፣ የገንዘብ ድጋፍና ዝውውር የተደረገባቸው ማስረጃዎች መያዛቸውም ተገልጿል። በመግለጫው እንደማስረጃ የቀረቡት ጉዳዮች በመረጃ የተደገፉ ባለመሆናቸው የመግለጫውን ታማኝነት አጠራጣሪ ማድረጎታል። በርካታ ዜጎች በአገዛዙ ባለስልጣኖች ላይ እምነት አጥተው ተቃውሟቸውን በጠነከረ መንገድ እያሰሙ በሚገኙበት ባሁን ወቅት አገዛዙ ይህንን መግለጫ ያወጣው አንድም በኃላፊነት ከመጠየቅበት ለማምለጥ አጀንዳ ለማስቀየር ሲሆን ሁለቱም በህቡ ተደራጅተው ተመሳሳይ ጥቃቶች ሊፈጽሙ ይችላሉ ብሎ የገመታቸውን ቡድኖች አንገት ለማስደፋት መሆኑን ብዙዎች እየተናገሩም ይገኛሉ። በተያያዘ ዜና ከጥቂት ቀናት በፊት የወያኔውን ቡድን ህዋትና ኦነግ ሸኔ በሽብርተኝነት እንዲፈረጁ የሚኒስትሮች ምክር ቤት ተብየው ባቀረበው ውሳኔ ሐሳብ ላይ ፓርላማ ተብየው ሐሙስ ሚያዝያ 28 ቀን የወሰነ መሆኑም ታውቋል። ቀደም ብሎ እንደተጠቀሰው ዜጎች ለአመታት አሸባሪዎች ናቸው በማለት ደምድመው ሲታገላቸው የነበሩትን ድርጅቶች አገዛዙ ባሁን ወቅት አሸባሪነታቸውን ህጋዊ ለማድረግ ወሰነው ከውጭ አገሮች በተለይም ከምዕራባውያን እየተደረገ ያለውን የርቅ ጫና ለመቋቋምና በአገር ውስጥም ከነዚህ ድርጅቶች ጋር ግንኙነት አላቸው ተብለው በሚጠረጠሩት ላይ እርምጃ ለመውሰድ ነው ተብሏል። ቡድን 7 በመባል የሚጠሩት የምዕራብ አገሮችና ጃፓን ሰሞኑን ያካሄዱትን ስብሰባ ሲያጠናቅቁ ባወጡት መግለጫ የኢትዮጵያን ጉዳይ ማንሳታቸውም ታውቋል። በቡድኑ ስም አገሮች ባወጡት መግለጫ በትግራይ ያለው የሰብአዊ መብት ይዞታና የሰብአዊ እርዳታ መጠን እንደሚያሳስባቸው ገልጸው እየተካሄዱ ያሉትን የሰላማዊ ሰዎችን ግድያ፣ የሴቶችን አስገድዶ መድፈር የዜጎች መፈናቀልን ማውገዛዋል። የሻቢያ ጦር ከትግራይ እንደሚወጣ ቃል የተገባ ቢሆንም እስካሁን አለመውጣቱም እንደሚያሳስባቸውም ገልጸዋል። ሁሉም ወገኖች በፍጥነት ጦርነቱን እንዲሁም በኢትዮጵያ ታማኒ ምርጫና ብሔራዊ እርቅ እንዲኖር ለማስቻል ሁሉን አቀፍ የፖለቲካ ሂደት እንዲጀመር ጥሪም አድርገዋል። ባለፈው አመት ጣግሜ ወር ባሸባሪዎች ጥቃት ከሚኖርበት መተከል ዞን ተፈናቅለው በምዕራብ ጎጃም በቻግኒ ከተማ መጠለያ ለሰባት ወራት ያህል የተቀመጡት ከ77000 በላይ የሆኑ ተፈናቃዮች ወደ ምዕራብ ጎጃም፣ ደቡብ ጎንደርና አዊ ዞን እንዲዛወሩ ከአካባቢው አስተዳደር ኃላፊዎች የቀረበላቸውን ሐሳብ ሙሉ በሙሉ ውድቅ ያደረጉት መሆናቸውን ከስፍራው የተገኘ ዜና ይገልጻል። በሶስት ወራት ውስጥ ወደ ስፍራቸው እንደሚመለሱ በአማራው አካባቢ ባለስልጣኖች የተገባላቸው ቃል ተግባራዊ ሳይሆን ከሰባት ወራት በላይ በመጠለያ መቆየታቸውን የሚገልጹት ተፈናቃዮች የተጠለሉበት የሽራድ እንኳን ከዝናብ የማያስጠል መሆኑን ክረምቱንም መቋቋም እንደሚከብዳቸውም ተናግረዋል። ስለሆነም ባስቸኳይ ወደ መጡበት እንዲመለሱም ጠይቀዋል። የኢትዮጵያ ኢኮኖሚ ችግር ላይ እንደሚሆን ያለም አቀፍ የገንዘብ ድርጅቶች ተንብየዋል። ፊች በሚስም የሚታወቀው ያለም አገሮችን የኢኮኖሚ ሁኔታ ገምግሞና እንዲሁም የብድር አከፋፈላቸውን የዕዳ ጫናቸውን መርምሮ ደረጃ በመስጠት የሚታወቀው ተቋም የኢትዮጵያ ኢኮኖሚ በፈረንጆቹ 2021 ዓመተ ምህረት በአንድ ከመቶ ብቻ እንደሚያድግ አስታውቋል። ለዚህ አነስተኛ ኢኮኖሚ እድገት ምክንያት ሊሆኑ ይችላሉ ካላቸው መካከል የውጭ ምንዛሬ እጥረት፣ የፖለቲካ አለመረጋጋት፣ የውጭ ኢንቨስትመንት ማሽቆልቆል፣ የውጭ ንግድ መቀዝቀዝና ከግብር የሚሰበሰብ ገቢ መቀነስ የሚሉት ይገኙባቸዋል። የዓለም ባንክም በቅርቡ ባወጣው የኢትዮጵያ ኢኮኖሚ ዘገባ ጠቅላላ ያገር ውስጥ ምርት ወይንም ጂዲፒ በሁለት ከመቶ ብቻ እንደሚያድግ ዘግቧል። የዓለም ባንክ ለኢትዮጵያ ኢኮኖሚ መቀነስ ያቀረባቸው ምክንያቶች ፊች የሚለው ተቋም ከሰጣቸው ምክንያቶች ጋር ተመሳሳይነት እንዳላቸውም ለማወቅ ተችሏል። በድሬዳዋ ከተማ አረቡ ሚያዝያ 27 ቀን የጣለው ከባድ ዝናብ ለሁለተኛ ጊዜ ጉዳት አስከተለ። በከተማዋ ቀበሌ 08 ልዩ ስሙ ለጋሃሬ ከመንገድ በላይ ተብሎ በሚጠራው አካባቢ ከሌሊቱ 9 ሰዓት ጀምሮ በጣለው ከባድ ዝናብ የአንድ መኖሪያ ቤት አጥር ተደርምሶ በአቅራቢያው በሚገኝ መኖሪያ ቤት ላይ በመውደቁ በቤት ውስጥ ተኝተው የነበሩ የአንድ ቤተሰብ አባላት የሆኑ 3 ልጆች ህይወታቸው ሲያልፍ ሌሎች የአካል ጉዳት ደርሶባቸዋል። ህይወታቸው ያለፈው የ12 እና የ3 ዓመት ልጆችና እንዲሁም የሁለት ወር ህፃን ልጅ ሆኑ የልጆቹ እናትና አንድ ወንድ ልጃቸው ከባድ የአካል ጉዳት ደርሶባቸው በህክምና ላይ ይገኛሉ። በልጆቹ አባት ላይ የደረሰው ቀላል የአካል ጉዳት ነው። በተመሳሳይ ዜና በዚሁ ድሬዳዋ ከተማ ቀበሌ 01 መልካ ጀብዱ በሚባለው ቦታ ከቀኑ 9 ሰዓት ላይ በኢትዮጵያ ጅቡቲ ምድር ባቡር ግቢ ውስጥ መብረቅ ወድቆ የአንድ ግለሰብ ህይወትን ያጠፋ ሲሆን በሌላው ላይ ደግሞ የአካል ጉዳት ማድረሱም ተነግሯል። የአካል ጉዳት የደረሰበት በማርያም ወርቅ ሆስፒታል ህክምና እየተደረገለት ይገኛል። ሚያዝያ 24 ቀን በዚሁ በድሬዳዋ በጣለው ከባድ ዝናብ አንድ ያረጃ ጠርፈርሶ የ9 ሰዎች ህይወት ማለፉ መዘገቡም ይታወሳል። አድማጮቻችን ለዕለቱ ያዘጋጀናቸው ዜናዎች እነኚ ነበሩ። ከቀሪ ፕሮግራሞቻችን ጋር አብራችሁን ቆዩ።
ክልል የወያኔ ጸረ ኢትዮጵያ ፈንጂ አማኝና ተላላ የሆኑ ሰዎች ወያኔ ተቋቋመው ኢትዮጵያን ለማጥፋትና በተለይ አማራውን ለመፍጀትም መሆኑን ይዘነጉና ከባብንቆላል እርግብ በመጠበቅ ከወያኔ ውሳኔና ምጃዎች ቀናና ደግውጤትን በመጠበቅ ይወናበዳሉ። ወያኔ ተመሰረተው በናቅፋ ደደቢት ኢትዮጵያን ለመከፋፈልና ለመበታተን በመሆኑም በቅድሚያ የብሔረሰብን ጥያቄና ለጥቆም የመሬትን ጥያቄ ጥፋትን በሚያስከትል መንገድ ለማስተናገድ ወስኖ ተነስቷል። የሀገር ጥያቄ የመሬት ጥያቄ ነውና የመብትም የዲሞክራሲም ጥያቄ ነውና ወያኔ በዚህ መስክ ፈንጂውን ቀብሮ ካፈነዳና በማፈንዳትም ላይ ካለ አመታት አልፈዋል። ገና ሲመሰረት የወያኔ መስራቾች አንዳንዶቹ ዛሬ የወያኔ ተጻራሪነን ቢሉም ወያኔያዊ አቋማቸውን አልቀየሩም። የትግራይ መሬትን አስተው ወልቃይት ጠገዴና ሌሎች የጎንደር ወሎ ክፍሎችን ትግራይ ብለው ለመሬት ቀምተው ከሱዳን ተዋስነው መጭ ሊሉ ተነሱ። ለሱዳንም የጎንደርን መሬት ሰጥተው የሱዳንን ተስፋፊነት ደግፈው የሱዳንንም ድጋፍ ሊያገኙ ቻሉ። ወያኔ አገዛዙን ለማደራደር ህዝብን መከፋፈል ነበረበትና ክልል የሚለውን አወቃቀርና ከፍፍል አንጥቶ የዘረኛ ከፋፋይ መርዙን ረጨ። አንቀጽ 39 ብሎም ለመጨረሻ ክፍፍልና ትግራይ ትግሪኝ እቅዱ መሳካት ድልዳል አመቻቸ። በርካታ ሰዎች ይህን የወያኔ እርምጃ ለህዝብ የሚጠቅም መስሏቸው ባረቁ። ወያኔ አንቀጽ 39ን ለገሰን ሲል ለንጮለታ የለፈፈውና ወያኔ ተወደቀ አማራ ወደ ስልጣን መጥቶ ይህን መብት ይሰርዝብናል ያለውን ያስታውሳል። አሳዛኝ ሞኝነት መሆኑ ሳይውል ሳያድር ተጋልጧል። ለንጮ በአሶሳ ያካሄደውን የአማራ ፍጅት በበደንም ቢደግሞም ወያኔ ኦነግ መብት ያለውን ከልክሎ አሳዶታል። አንቀጽ 39 የወጣው ለይስሙላና ለወያኔ ብቻ መሆኑን ያልተረዱ ተጎዱ፣ ኪሳራንም ተከናነቡ። የህዝብን የራስ አስተዳደር መብትንም አከብራለሁ በሚል በዘፈቀደ በብሔረሰብ ደረጃ ክልል ብሎ ሲከፋፈል የደገፉትም ወያኔ ለማንም የአስተዳደርን መብት እንደማይሰጥ ጥቂት ተለጣፊዎችን ብቻ እንደሚጋልብ የክልል አስተዳደር የሚባለውንም በእጁ እንደሚያስገባ ግልጽ ሆነ። ወያኔ ወንበዴና ዘራፊነቱን ወደ አቋምና ፖለቲካው መስክ ይስፋፋል። ያባ መድበለ ፓርቲ ያለው ቃሉን ቀምቶ መፈክሩን ሰርቆ ነው መርሁን የተቀበልኩ ዴሞክራሲያዊ ነኝ ብሎ የአንድ ፓርቲ ስርዓት ያቆም ተነሳ። ዛሬ በኢትዮጵያ መድበለ ፓርቲ ስርዓት አለ ብሎ የሚከራከር ከንቀልፉ ንቃ መባል የሚገባው ነው። የፌደራል ስርዓት የተባለውንም ይዘት አሳጥቶ ክልል መሰረቱ በሚል በጎሳ ደረጃ የተዋቀረ ክልል መሰረተ። ፌደራል የተባለው ሰፍኖ የነበረውን ማዕከላዊነት ለውጦ የፌደራል አስተዳደር ለመመስረት እንጂ ህዝብን በጎጥ ለመከፋፈልና ለማናከስ አለመሆኑ ግልጽ ነበር። የወያኔ የጎሳ ብሔረሰብ ፌደራል አወቃቀር ለኢትዮጵያ በሁሉም መስክ ጠንቅ መሆኑን ለመረዳት ለእነ ሌንጮ እስከዛሬ ከበደ እንጂ ለህዝብ ግልጽ ከሆነ ዓመታት አልፈዋል። ለዴሞክራሲና ለእድገት የሚሆን አወቃቀር በቅድሚያ በህዝበ ውሳኔ የሚቆም እንጂ አንድ ያውም ውሁድ ፓርቲ በተፈቀደ እንዳመቸው የሚያቆመው አይደለም። ወያኔ ለክልል አንድ ቀዳሚነትንም መሬትንም ከመስጠት አልፎ የህዝብን መብት ሊያስከብርና ራስ አስተዳደርን አጎልብቶ ኢትዮጵያን ሊያጠናክር አልነበረም። አወቃቀር አንድነትን የሚያጠናክር እንጂ የሚከፋፍል መሆን አይችልም። የወያኔ ክልል መዋቅር ግን ለህዝብ ሳይበጅ ለጥቂቶች ጠቅሞ ህዝብን በመሬት ደረጃም ከፋፍሎ ሲያናክስ ቆይቷል። የጎንደር ወሎ መሬት በኢልባቦርም እንዲሁ ምስራቅ ኢትዮጵያ በገሬና ቦረና መሃል ወዘተ የማያባራ የመሬት መቀማማትና ንትርክን አስከትሎ እነሆ በአሁኑ ጊዜ በልዩ ኃይል እየተመታ ያለው ህዝብ ምስክር ሆኗል። አወቃቀር ለህዝብ ኢኮኖሚያዊ ትስስርና እድገት መጥቀም ሲገባው ወያኔ የዘረጋው ግን ክልልን በክልል የሚያናክስ ፌዴራል የተባለውን ማዕከላዊ መዋቅር የሚያፈዝና ከጥቅም ውጭ የሚያደርግ ሆኗል። ወያኔ ከአረቦችና ቻይናዎች አብሮ ኢኮኖሚውን በብቸኛ ቁጥጥር በእጁ አስገብቶ በንግድና ኢኮኖሚው መስክ ትብብር እንደ አገር ጠፍቶ ክፍፍልና ጠባብ ፉክክር ሰፍኖ ይገኛል። የአገር ባለሀብቶችም ተረግጠው ለመሆኑ ማን ትግሬ ያልሆነ በትግራይ ይንቀሳቀሳል? የትግራይ ገዢ መደብ አገሪቷን በሙስናና ጭፍን ዝርፊያ እያዳከማት ይገኛል። የኢኮኖሚ እድገት የሚባለው የወያኔ ልብ ወለድ መሆኑን ህዝብ ካወቀው ዓመታት አልፈዋል። ወያኔ ክልልን እንደ ፈንጂ በኢትዮጵያ ላይ ቀብሮ ባስፈለገው እያፈነዳ ህዝብ አብሮ እንዳያምጽበት ለማድረግ እየተጠቀመበት ነው። በክልሉ አዛዥ ናዛዥ የሆነ ህዝብ የለም ወያኔ ራሱ ብቻ እንጂ። እነ ገዱ አባዱላ ወዘተ የወያኔ ጭምብል ናቸው እንጂ ህዝብን የሚወክሉ አለመሆናቸው የታወቀ ነው። ይውጣላችሁ ብሎ ወያኔ በእብሪት ኤርትራዊውን በረከትን በአማራ ላይ አዛዥና ናዛዥ አድርጎ ሾሞታል ነበር። ዴሞክራሲያዊ ኢትዮጵያ መዋቅሯን ስትወስን በጥናትና ምርምር መሰረት ህዝብን አማክራ የህዝብን ሉዓላዊነትን ማክበራ የአገሪቷን አንድነትና ኢኮኖሚያዊ እድገት በሚያረጋግጥ መንገድ መሆኑ አያጠራጥርም። አለበለዚያ ራስን ማስተዳደር የሚለው ለግንጠላና ለስልጣን ሽሚያ ለቀውስና ግጭት የሚዳርግ ይሆናል። እያየነው ያለነው ሁኔታ ትምህርታዊ ሊሆን ከስሜታዊ ድምዳሜ የሚርቅ ሊሆንም ይገባዋል። ወጣም ወረደም ግን አወቃቀር ህዝብን በሃይማኖትም ሆነ በብሔረሰብ የሚከፋፍል መሆን እንደሌለበት ግልጽ መሆን አለበት። ይህን በተመለከተም የማያዋጣን በወያኔ ተሞክሮ የከሸፈና ኢትዮጵያን የጎዳን መንገድ ተቃዋሚዎች እንዳይዙ ማሳሰብ እንወዳለን። የብሔረሰብና የህዝብ እኩልነት የሚከበረው በግንጠላ ሳይሆን በዴሞክራሲና የህዝብ መብትና ፍትሐዊ አስተዳደርን በማስፈን ብቻ ነው። አሊያማ ውሃ ቢወቅጡት እንቦጭ ይሆንና ለባለጌ ገድሉ ውርደቱ ያሰኝብናል። የግንጠላን መክሸፍ ደቡብ ሱዳን ማለት ብቻ ሳይሆን ኤርትራን በነል በቂ ይሆናል። በዲሞክራሲና እኩልነት መሰረት አንድ ኢትዮጵያን በጋራ ለማቆም ከተነሳን አወቃቀር የሚያነሳርቅ አይሆንም። የክልል አወቃቀር ህዝብን ተፋፈለ አገርን ጎዳ እንጂ አልጠቀመም። ወያኔ ክልል ያለውን የሚያከብርና ጥቅሙ በልካለውም ከሌላውም ሁሉ መሬትም ነዋይም እንደሚዘርፍ ጎንደር፣ አምቦ፣ ወሎ ወዘተ ብለን ያየነው የኖርነውም ምጣት ነው። አንቀጽ 39 የወያኔን ትግራይ ትግርኝ ጥቅድ ሊታጅብ የተከተበች ናት። ትግራይ እስክትለማ ብቻ ሳይሆን ወያኔ ጠግቦ እስኪፈነዳ ኢትዮጵያ ትድማ ነው የወያኔ ቋሚ መፈክር። 26 ዓመታት ሙሉ እንዳየነው ደግሞ የወያኔ ቀፈት ከቶም በቃኝ ጠገብኩ የሚል አይደለም። ወያኔ እንብርትም የለውም ማለት ይቻላል። ወያኔን ለመተካት ዴሞክራሲያዊ ሽግግርን እንፈልጋለን የሚሉት ኃይሎች ሁሉ የወያኔን ተንኮልና ጎጂ እርምጃዎች እንዳያድሱ ከፍተኛ ጥንቃቄ ማድረግ ይጠበቅባቸዋል። ድምጠላ ሳይሆን የኢትዮጵያን ዴሞክራሲያዊ አንድነት የሚሹ ኃይሎች በጥሞና ተወያይተው ለአገር የሚበጅ ፖለቲካዊና ኢኮኖሚያዊ አወቃቀርና መርህን ሊይዙ እንደሚችሉ ጥርጥር የለውም። ክልልና ድምጠላ ቢጠቅም ኖሮማ ከሰባት ያላነሱ ብሔረሰቦች ያላት ኤርትራ ሻቢያ ማለትም የወያኔ ፈጣሪና አራማጅ ነፃ ወጣው ሲል ክልልን ባቆመ ነበር። ዴሞክራሲም አያዋጣም ያለው ሻቢያ እንኳ በክልል ሽንሸና ጎጂ መሆኑን አላጣውም ማለት እንችላለን። ለማንኛውም ነፃነት ወይም ባርነት ባይሆኑ በርሱ የነጎደው ሻቢያ የሚደርስበት ጉዳትና ቀውስ የሚያሳስበን አይደለምና ኢትዮጵያን ከጥፋት ለማዳን ግን የወያኔን ከፋፋይ ሂደት አጥብቀን መቃወማችን ግዴታችን ነው። ትግራችን አገር አድነውና አይሆንም ስንል ሆኖ ያልጠበቅነው መጥቶብን ባጅቶብን ወያኔ ወደ 27ኛው የግፍ አገዛዝ ዓመቱ እየደረሰ ነው። በዚህ አስተካክልና ጎጂ ሂደትም የወያኔ አገዛዝና የያዛቸው አቋሞች ሁሉ በሁሉም መስክና በየፈርጁ ውድቅና ጸረ ኢትዮጵያ መሆናቸውን አይተናል። ይህን የሚክዱ ወያኔና ጭፍሮቹ ብቻ ናቸው። ይህን የገለማና ውድቅ የሆነ የወያኔ ምርጫ ልናስወግደውና ሙሉ በሙሉ ልንቀይረው እንጂ እድሜ ልንሰጠው ከቶም አይገባም አይጠበቅም። ለዲሞክራሲያዊ አንድ ኢትዮጵያ በጋራ እንታገል። ሁሉም የፖለቲካ እስረኞች ይፈቱ። ድል ለኢትዮጵያ ሕዝብ ትግል።
እንበኝን በል እንጂ አሁን እንበኝልኝ በል እንጂ ሰላም እስክትመጣ ዞትን ከምናለቅ ፍርዳችን ተራዝሞ በገዥ ይጣና ከእኛም ወደ አላሳ በግፍ በመከራ ያረር የነበን የጨት እንዳዋራ እድር ተወርች ይዞን ያጮች መጋኛ የድሃ ምሳሌ ዞር ሀብተኛ ለስደት ተጋልጠን በስደት ተዋርደን አፋችንን ዘተን በስደትም ሞተን ከኛም ወደ አላሳር ለገዩ ፍሪዳ ዘወትር ደም ገባር ሰንሰለት ወሳሶች ልክ እንደወርቃማ። አዎ እምብኝን በል እንጂ ባደግንበት ምድር በተፈጠርንባት የሁላችን እትብት በተከፈረባት አንዱ የበላይ ሆኖ አንደኛ የበታች እንዴት ሰላም ይኑር እንዴት ኑር ይመቻች። ኢማም ሺሁም ኡስታዝ ሙእሚንም ሙእሚናት ያቆን ቀሳውስቱ ካህናት ቆጳሳት በፍትር ስጦት ስትከስም አገር ዝኑብ አይደለም ወይ ኃጢአት አይሆንም ወይ እያየም አለፉ ያለመናገር የገዮች ወንበር ከዛሬም ብረት ከንባቱ በስተቀር የሌለው ልዩነት አክሱም ንጉሥ እንጂ የበዛ አስገበረ የስልጣኔን በር ለመክፈት የጣረ እረ ለመሆኑ ሃይማኖት ነበረ? ባደግንበት ምድር በተፈጠርንባት የሁላችን ስቶ ተቀበረባት አንድ በላይ ሆኖ አንደኛ የበታች እንዴት ሰላም ይምጣ እንዴት ኑሮ ይመቻች? እረ ለመሆኑ ሳይንቲስት ጠበብቱ ዙሪያ የከበባት ለሰው ዘር ምንጭነት እውቅና የሰጣት ለፈረንጁ ልትኛ ድንቅ እያልናት የክርስትና እናት ነፍሳባት ነበሯት? ወይም ቂልባ አስተካክላት ሰግድ ነበር አምስቱ ወቅሰላት? ከሷ እሷን አማይለን ፈጣሪ ባዘዘው እሷ ምን የማንተ ምድሯን የሞላ ነው ታዲያ አንተን ከኔ በፊት እኔን ካንተ ኋላ ለምድሮ ባለቤት ያስቀምጠን ማን? አንድ በሁለት ጉድጓድ ያንተም ሆነ የኔ የእሱም የእሷን ድርሻ ይህን ዓለም ስንለቅ የተመደበልን በስተመጨረሻ ያ ካልሆነ በቀር የግል የምንለው እምብኝን በል እንጂ እምነት የምርጫችን አገር ጋራ ነው። አንተ ወልደ ኢየሱስ እኔም ነኝ አብደላ ያንቺም ወለተ ማርያም ይህችም አመቱላ ያም ወልደ ሚካኤል ይህኛው ጁንዳ አላ ይህም ወልደ ጎርጊስ እሱም ነው ነስረላ። አዎ በእኔ አደም ሁሉም የአዳም ዘር ገዦች በፈጠሩት ለምን እንሰጠ ለምን እንቸገር? እስከ መቼ ድረስ ለገዦች ወንበር እየሆንን ሙቻ ለቀጣው ትውልድ ለምን እናሰላል? የግፍ ደሟቸው እምበኝን በል እንጂ መስገጃ እንዳልሰራ ቁባና ሚናራ አላሁ አክበር ብዬ ሰላት እንዳልጠራ አክሱም ላሊበላን ላንተ ያስጨበጠ አንተም እንዳታንጽ ቤተ መቅደስን በአማረ ጉልላት ጅማና ሀረር ለኔ ቆርጦ የሰጠ በታሪካችን ውስጥ የለንም ማስረጃ የሚሞላ ቅንጣት በቅዱስ ቁርአን መጽሐፍ ቅዱስም ውስጥ የሰፈረ ጅጣት ካልሆነ በስተቀር ገዦች የፈጠሩት የገለማ ስራል። አዎ እምቢኝን በል እንጂ በተዘረጋልን ሁለት መንታ መንገድ አንደኛው የሚያዘርቅ አንደኛው የሚያነድ እንዳሻን እንጓዝ እንዳሻን እንንጓዝ በአንተ አልፈረድኩኝ አንተም በእኔ አትፍረድ። እናስረክብና ፍርዱን ለህለቀን ባለንበት ምድር እኩል መብት ይኑረን። ከወንጀልም ወንጀል ከኃጢአትም ኃጢአት ከሐራምም ሐራም የአንድ ዜጋ ክብሩ የአንድ ዜጋ መብቱ በቁጥር አይሰራም። በተወለድንባት ባደግባት ምድር ማህበረ ሰይጣን ደም በጠማው ቁጥር ለፈረሰ ገላ መቀበሪያው ችግር እምብኝን በል እንጂ በቀኙ ጨረቃ በግራው መስቀሉን ባናቱ ላይ ኮከብ በእኛ የተመረጠ የሁላችንም ዘብ የሁላችንም ዘብ እስካል መረጥ ድረስ ፈለስን ወንድ አስርድ አዜብን ጀሚላ በረከትን ሻፊ ስባትን ቢቂላ አርከብን ሙደስን ቢቀያይሩብን አዲሱን በርንድም ስርዓቱን እስካልጣን ፈነቃቅለን ደስም ሁሉም ወልደ ወያኔ ልደቱ ጫሚሶ ኑሯችን እየየ ጠዋት ማታ ለቅሶ። እናም አንተም ሆነ እኔ እንደ የእምነታችን እንሄዳለን እንጂ ለውዘታችን እንጂ ሞራካችን ለአንተም ኢየሩሳሌም ሀገር አይደለም ለእኔም ሳውዲ አረቢያ ሞች ሆኖ ኢትዮጵያ። እናም እምቢኝን በል እንጂ መለስን ወንዳስል አዜብን ጀሚላ በረከትን ሻፊ ስብሐትን ቢቂላ አርከበን ሙደሲር ቢቀያይሩብን አዲሱን በደምድም ስርዓቱን እስካልጣን ፈነቃቅለን ደስር ሁሉም ወልደ ወያኔ ልደቱ ጫሚቶ ኑሯችን እየየ ጠዋት ማታ ለቅሶ። እናም እምቢኝ ነው እንጂ እምቢኝን በል እንጂ አዎ
ጠላት ወዳጅ ላይ ትግል በመሰረቱ የጥላቻ ሳይሆን የፍቅር ውጤት መሆኑን ብዙዎች አይረዱ። አንድን ጸረ ህዝብ ስራ ጠልተው ሊዋጉት የሚነሱ ሁሉ ለዚህ ቁጣኝነታቸው መንስኤው ለህዝብና ለሀገር ያላቸው ፍቅር ነው። ሀገርና ህዝብን ያላፈቀረ ውድ ህይወቱን አሳልፎ አይሰጥም። ሀቀኛው ታጋይ ከህዝብና ሀገር ፍቅር ስለሚነሳ የህዝብና የሀገር ጠላቶችን አጥብቆ ይጠላል። የጥላቻው መንስኤ ይህ ነው። ህዝብን እያሰቃየና እያዋረደ ያለውን ወያኔ፣ አገርን የገነጣጠለውና ሸንሽኖ እየሸጠ ያለውን ወያኔ መጥላት ሲያንስ ነው የምንለው የምንወዳትን ሀገራችንንና ህዝባችንን የወያኔ ቡድን ሊያጠፋ በመነሳቱ ነው። ለዚህ ነው ጠላታችንን እንወቅ፣ እናምርበት፣ እንጥላው የምንለው። ከጠላት ጋር መሞጃሞድን መተቃቀፍን የሚሰብኩ ክፍሎች መሰረቱ ለህዝብና ለሀገር ያላቸው ፍቅር አፋዊ ከመሆኑም ሌላ በጥያቄ የሚገባ ነው። ሁለት ተጻራሪ ነገርን በኩል መውደድ ማስቀር አይቻልም። ከሀገር በላይ ማንምና ምንም የለምና አገር ወዳድ ለመሆን ፀረ ወያኔ መሆን የግድ አስፈላጊ ነው። አንዳንድ ፖለቲከኞች ያወቁ የተራቀቁ ይመስላቸውና የሃይማኖት ሰባኪ የሆኑ ይመስል ሁሉን እናፍቅር ለፈፋ ያሰማሉ። ሰላማዊ ትግል በሚል ጭምብልም በመጠቀም ወያኔን መለማመጡና ለወያኔ ጎንበስ ማለቱን ቢሆን ብልህነት መስሎ ይታያቸዋል። ጠላታቸውን መለየት ያቃታቸው ክፍሎች ህዝብንም ጠላትንም በኩል አፍቅረው ስለሚይዙ ትግላቸው ምን አይቀራል። ብዙውን ጊዜ ወይም ውሎ አድሮ ከህዝብ ጠላት ጉያም ይገባሉ። ከህዝብ ፍቅርና ከሀገር ፍቅር የህዝብን የሀገርን ጠላት መጥላት ይሰርጻል። ባለፉት 24 ዓመታት በማወላዳ መንገድ የወያኔ ቡድን የሀገርና የህዝብ ጠላት መሆኑን አስመስክሯል። አላይም ላለ ብቻ የሚሰወር ሊሆን ቢችልም አፍጦና በንጹሃን ደም ቀልቶ የሚታየው ሀቅ ግን የወያኔ ቡድን ከአመት አመት ህዝብን ሀገርን እየጎዳ ሊያሰቃይም የቆረጠ መሆኑን ነው። በ1997 ምርጫ ደግሞ ምንኛ አረመኔና ኢዲሞክራሲያዊ መሆኑን በይፋ አሳይቷል። ከዚያ ጊዜ ጀምሮ እስካሁንም ድረስ ወያኔ ቅንጣትም አውንታዊ ለውጥ አላሳየም። ባሰበት እንጂ ሀገርን በስፋት የሚሸጥ አገዛዝ ሆነ እንጂ ፀረ ኢትዮጵያዊነቱ ከረረ እንጂ አልተሻሻለም። ዛሬ መጪው ምርጫ ካለፈ በባተ በቁጥጥሩ አስገብቶ ሊያሸንፍ ተዘጋጀ እንጂ የህዝብ ድምጽ ይፍረደኝ ብሎ ሊወዳደር ሲዳዳውም አልታየም። ህዝብና ሀገርን ዛሬም የምናፈቅር ከሆነ የወያኔን አገዛዝ ልንጠላው እንጂ ልንችለው ወይም ልናፈቅረው አይገባንም ማለት ነው። ፀረ ወያኔው ትግል የሚጠይቀውን መስዋዕትነት ሁሉ ለመክፈል ድፍረቱ የሚኖራቸውና ለግጁም የሚሆኑት ዜጎች ሀቀኛ ሀገር ወዳዶች ናቸው። የወያኔን ጠላትነት መቀበል ያቃታቸውና ከወያኔ በሰበብ አስባቡ መጨባበጥ የሚሹ ክፍሎች ግን ይህ የታጋይ ቆራጥነትና ወኔ ቢጠፋባቸውና በየማጣፊያው እጥፍ ማለት ቢቀናቸው የሚያስገርም ሊሆን አይገባም። ከተመክሮ መማር ያቃተው በመከራ የሚደቆስ ትምህርትን ሳይወስድ ያገኛል። የወያኔን ጠላትነትና ወያኔንም አምሮ መታገል አስፈላጊ መሆኑን ደግመን የምናሳስበው በጭፍን ጥላቻ ተነሳስተን ሳይሆን መጠላት ያለበትን የሀገርና የህዝብ ጠላት ስለምንጠላ ነው። ወያኔን ጠላት ስንል በእንዲሁ በዘፈቀደ በስሜት ወይም ወያኔ ሊል እንደሚፈልገው የክልል አንድ ሁሉንም ነገር በመጥላት ሳይሆን የ24 ዓመትና ከዚያም በፊት ያየውና ያወቅነው ወያኔ ፀረ ህዝብ ፀረ ኢትዮጵያ በመሆኑ ነው። እንውደድህ ብንለው እንኳን የሚያስወድድም ጠባይና ስነ ምግባርም ከቶም የለው። ነፍሰ ገዳይ ነው፣ ዘራፊ ነው፣ ፀረ ህዝብ ነው፣ ዘረኛ ነው። ኢትዮጵያንም አምርሮ ይጠላል። ከመሸ በኋላ ኢትዮጵያዊነትን በተመለከተ ሰበካ ቢከጅልም ይህ ቧልት መሆኑን የሚስት ወይም የሚረሳ ዜጋ በአሁኑ ጊዜ ከበሉትና አብሮት ከደለቡት በስተቀር የለም ብንል ስህተት አይሆንም። የወያኔ ኢትዮጵያዊነት ቢጫ የተቀባ መዳብ ወርቅ ሆኗል አይነት ነው፣ ባዶ አስመሳይ። ይህ ሀቅ ነውና ያሳለፍነውን ተመክሮ የብዙ ዜጎች ህይወት የተገበረበት ተመክሮ የወያኔ አገዛዝ ካልተወለደ ህዝብና ሀገር ስርየት እንደማያገኙ ያረጋግጥልናል። ይህን መካድና ራስን በማታለልና በመደለል ያልሆነውን ሆነ ብሎ በወያኔ ዲሞክራሲያዊነት ማመን ወይም ከወያኔ ፍትህና ቀና ውሳኔ ይገኛል ብሎ መጠበቅ ከባድ ጥፋት ነው። ሰላምን ፈለግን፣ ጦርነት ሰለችን፣ ወይም የዘመኑ ብልህ ፖለቲካ ይህ ነው በሚልም ማጠየቂያን ለመገንባት መጣሩ ከንቱ ልፋት ይሆናል። ሰላምን ለሚፈልጉ የወያኔ መልሱ የአጋዚ ጥይት፣ የፌዴራል ግፍ፣ ጭፍጨፋና አፈና መሆኑን ዜጎች ሁሉ ተረድተውታል፣ አይተውታል፣ ኖረውታል። በመሆኑም ዛሬ ትግልን በሚያስረሱ ደረጃ ሊፈረጁ ወይም ሊገመገሙ የሚችሉ እርምጃዎችን ከወያኔ ጋር በመግባባት ለመውሰድ መነሳት ስህተት ነው። የድርጅቶች ነጻነት የሚካድ ባይሆንም ይህ ነጻነት በህዝብ ፍላጎትና ጥቅም የተነሳ ገደብ ሊኖረው መቻሉ ደግሞ መታወቅ ያለበት ነው። ነጻነን በሚል ከህዝብ ጥቅም የተጻረረ አቋም ከተወሰደ ተቋሚነት ወይም የህዝብ ጎራ አባልነት በዚያው ይተናል። ሁለት ወዶ አይሆንም የሚለው እዚህም ላይ ይነሳል። በተጨባጭ ሁኔታ ባለው የኢትዮጵያ ሁኔታ ማለትም ከወያኔ ማንነት በመነሳት ልንደርስ የምንችለው ድምዳሜ በሀቅ ተቃዋሚ የሆነን ወያኔ ከቶም የማናስተናግድ መሆኑን ነው። ተለቃፊ መሆን ወይም ወያኔ እንደሚለው የሚሳደድ ህገወጥ ተቃዋሚ መሆን የሚለው ነው አጣብቂኝ አማራጩ። በሁለቱ መሃል ቀጭን መስመር ወይም ጠባብ መሬት ለማግኘት የተደረገ ሙከራ ሁሉ ከሽፎ ከወያኔ ጋር ለማበር የሞከሩትም ድርጅቶች ለስደት መዳረጋቸውን አይተናል። ካልሆነም ቃሊቲ አለም እጅ መስጠትን መቀበል እየሆነ ድርጅቶች ወደ ማጡ በወያኔ እየተጎተቱና በተለመደው አነጋገር ማኖ እየነኩ እየተቃጠሉ መሄዳቸውን መታዘብ ተገደናል። ማየት የማንፈልገው ሁኔታ ቢሆንም ከማየት ማምለጥ ግን አልቻልንም። ትግሉ ደግሞ ሁኔታውን በዝምታ እንድናልፍ የሚፈቅድልን ባለመሆኑ ጠንቀቅ ወገኔ ሆይ በጊዜ ከማሰማት ወደ ኋላ ብለን አናውቅም። ወያኔ ስለ ሰላም ሲያወራ ጦርነትን ያዘጋጀ እንቻቻል ሲል ያለመቻቻልን እርምጃዎችን ያዘጋጀ አንታቀፍ ሲልም ካራውን ስለሆነና ግድያን ወስኖ መሆኑን ዛሬ ዓለም አውቅ ሀገር አጥፊ ከላላነት ነው። ጥላት ወዳጅ ላይሆን መለማመጡ ራስን ከማዋረድና ሀገርና ህዝብን ከማስጠቃት በስተቀር የሚያስገኘው ጥቅም የለም። በግለሰብ ደረጃ ያሉ ጥቅማ ጥቅሞችን በዚህ በማጎደድ መንከባከብ ይቻል ይሆናል፣ ለሀገር ግን አይፈይድም። ህዝብም ወደ ገደል የሚወስዱትን በጭፍን የመከተል ስህተትን ሊፈጽም መጠበቅ የለበትም። ስለዚህም ህዝባችንና ሀገራችንን የምንወድ ሁሉ የወያኔን አገዛዝ በጠላትነት ፈርጀን እንደ ጠላት በቁርጥ ልንዋጋውና ልናስወግደው ይገባል። ሌላ አማራጭ የለም።
ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ልሳን። አርባራት ቁጥር 3 የካቲት መጋቢት 2011 ዓመተ ምህረት ስር ነቀል ለውጥ በሽግግር ሂደት የካቲት የድላችን አርማ ነው። የካቲት ለሀገራቸው ሲሉ በግፍ የተጨፈጨፉ ኢትዮጵያውያን ሰማዕታት መታሰቢያ ነው። የካቲትን ስንዘክር የሀገራቸውን ክብር በጠላት ከርሰ መቃብር ላይ ለማረጋገጥ በቀድሞ ቤተ መንግስት በዛሬው የአዲስ አበባ ዩኒቨርሲቲ ግቢ ውስጥ የሀገርና የወገንን ክብር ላለማስደፈር በግራዚያኒ ላይ ቦምብ በመወርወር ክቡር መስዋዕት የሆኑት አብርሃ ደቦጭ፣ ሞገስ አስከዶምንና ሌሎች እልፍ አእላፍ ጀግኖቻችን የሚታወሱበት ታሪካዊ ወር ነው። ፋሽስቶች በአዲስ አበባ ነዋሪ በነበሩ ኢትዮጵያውያን ላይ ከፍተኛ ጭፍጨፋ ያካሄዱበት፣ በብዙ ሺህ የሚቆጠሩ ኢትዮጵያውያን ንጹህ ደም እንደ ጎርፍ በከተማው አደባባይ የፈሰሰበት የሐዘን ወር ነው። በአንጻሩ የካቲት 66 አብዮት ክስተተንም በዚህ ወር አብረን እናስተውሳለን። የካቲት አብዮት ከፈነዳ ድፍን 45 ዓመታትን ያስቆጠረ ሲሆን የጀግኖች ወገኖቻችንን አርበኝነት ፈለግ በመከተል መሬት ላራሹ ይሁን ዳቦ ለተራበው ይሰጥ የሃይማኖትና የጾታ እኩልነት ይከበር የሚለውን መሰረታዊ የትግል መፈክር ያስተጋቡትና ውድ ህይወታቸውን ጭምር መስዋዕት በማድረግ የተዋደቁትን የዚያን ትውልድ ምሁራንና ታጋዮች ባንክሮ እናስታውሳለን። እነዚህ ብርቅዬ የኢትዮጵያ ልጆች ብዙሃኑ ህዝብ ከብዝበዛ ተላቆ የመሬቱ ባለቤት እንዲሆን ሲጠይቁ በወቅቱ በአገሪቱ ላይ በገሃድ ይታይ የነበረውን የብሔረሰብ ጭቆናና የእኩልነት መጥፋት ደግሞ በዝምታ ሳያልፉ በእኩልነት ላይ ለተመሰረተ አንድነት ተጋድለዋል። የህዝብ አንድነት በዲሞክራሲና በህዝብ መብት መረጋጋት ላይ ተመስርቶ ለሀገር አንድነትና ብልጽግና መገንቢያ ይሁን በማለት ተማግተዋል። የካቲት 1966ቱ የለውጥ እንቅስቃሴ ጥሪ ድብብቆሽ ጠፍቶ ሐቁ ተገልጦ ይውጣ፣ ጭቆናለና እናስወግድ፣ ተባብረን እንነሳ፣ እኩልነትን እናረጋግጥ፣ አገራችን ከድህነትና ኋላ ቀርነት ተላቃ እንደ ሌሎች የበለጸጉ አገሮች በእድገትና በልማት ጎዳና ትራመድ በሚል ቆራጥ መንፈስ የተደረገ እንጂ የአፋርበኞች እንደሚሉት በጎጠኞችና በባዕዳን የተጠነሰሰ ሴራ አልነበረም። ሐቁ የዚያን ትውልድ ራዕይ የሚያመላክት ብሩህ ተስፋን ለአገሩ ከሰነቀ ትውልድ የታለመ በጎ ህልም ነበር። ዛሬም ነው። የካቲቱ እንቅስቃሴ ለአባደሮች፣ ተማሪዎች፣ አብዮታዊ ምሁራን፣ መምህራን፣ የመንግስትና የቢሮ ሰራተኞች፣ ወታደሮችና ባለሌላ ማዕረጎች፣ ቀሳውስትና ዲያቆናት፣ የእስልምና ሃይማኖት ተከታዮች፣ አርሶ አደሮች የተሳተፉበት ለአንድነት ለእኩልነትና ለፍትህ የተደረገ ህዝባዊ እንቅስቃሴ ነበር። የአዲስ አበባ ዩኒቨርሲቲ መምህራንና ተማሪዎች በወቅቱ ከፍተኛ እልቂት እያደረሰና በአጼው መንግስት ተደብቆ የነበረውን ድርቅና ረሃብ ይፋ በማውጣትና የባለስልጣኖቹንም እኩይ ተግባር በማጋለጥ ትልቅ ሚናን ተጫውተዋል። መምህራንና ተማሪዎች ሴክተር ሪቪው በመባል ይታወቅ የነበረውን አዲስ የትምህርት ፖሊሲም አጥብቀው በመቃወማቸው ለየካቲቱ ህዝባዊ እንቅስቃሴ የማይናቅ አስተዋጽኦ አበርክተዋል። የዚያ ትውልድ የተማረው ክፍል የኢትዮጵያን ሁኔታ እንዴት መለወጥ እንደሚቻል አምሮና ጠንክሮ መጠየቅና መመርመር የጀመረ፣ የሀገሩን የሩቅና የቅርብ ሁኔታዎች በመገምገም በሀገራችን ይታይ የነበረውን ኋላ ቀር ስርዓትና በዓለም ደረጃም የቀኝ ግዛትን መስፋፋት በመቃወም ለኢትዮጵያም ሆነ ለአፍሪካ የተሻለ ስርዓት የሚመሰረትበትን በጎ ራዕይ እያነገበ ለውጥ ፈላጊ ትውልድ ነበር። ዛሬ በታሪክ በራጆችና ከሃዲዎች የሚሽጎደጎደው የሐሰት ክምር ይህን ሐቅ ሊሸፍን ከቶም የሚችል አይደለም። የካቲት ወር በአገራችን ውስጥ ትምህርትን፣ ሕክምናን፣ ስራን ለሁሉም ዜጋ ለማዳረስ፣ የብዙሃኑን መብትና ጥቅም በእኩልነት ለማስከበር፣ የብሔር ጭቆናን ለማስወገድ፣ በእኩልነት ላይ የተመሰረተ የአገር አንድነትን ለማስረጽ፣ ማህበራዊ ፍትህን ለማስገኘት፣ ፈጣን ኢኮኖሚያዊና የቴክኖሎጂ እድገትን ለማምጣት ትልቅ ዓላማን አንግቦና ብሩህ ተስፋን ይዞ የተሰባሰበ ከራሱ ጥቅም ይልቅ አገሩንና ህዝቡን ያስቀደመ ለመሰረታዊ ለውጥ የቆመ ያ ትውልድን የምንዘክርበት ታሪካዊ ወር ነው። ያ ጀግና ትውልድ ስለ ለውጥ ማውሳት ብቻ ሳይሆን ለውጡን እውን ለማድረግ ህይወቱን ገብሯል፣ ታግሏል። የትግል ታሪክ አሁ ያልገባቸው ወጣለቀ ብለው ቢያላዝኑም የሙሶሎኒን ጦር ሲጋተር ከሚሊዮን ያላነሰ ህዝባችን ህይወት አልባ መሆኑን መገንዘብ የተሳናቸው ፍጡሮች ናቸው። መስዋዕትነትን የማይጠይቅ ትግል ሊኖር እንደማይችል የቅርቡ ጸረ ወያኔ ትግላችን ራሱ በሚገባ ያስረገጠ ሲሆን አሁንም ለሀገር አንድነት ለመስዋዕት ዝግጁ ሆኖ መገኘት የአገር ወዳዱ ሁሉ ግዳጅ ነው። የካቲት ያስተማረንም ይህ ነው። የካቲትን ለማስታወስ ይህን ካልን ዘንዳ አገራችን እየተዘጓዘችበት ያለውን አሳሳቢና አስፈሪ ሁኔታ መመርመርና በመፍትሄው ላይ መምከር አግባብነት ይኖረዋል። በአሁኑ ወቅት በአገራችን እየታየ ያለው ምስቅልቅል፣ ስርዓት አልበኝነት፣ ግርግርና መፈናቀል፣ የዘረፋና ግድያ መበራከት፣ የህዝቡ ደህንነት መናጋትና የሰላም መጥፋት ከየት የመጣ ነው ብሎ ለጠየቀ መልሱ እንብዛም አዳጋሽ ሊሆን አይችልም። አገራችን ኢትዮጵያን ለ27 ዓመታት በላይ ሲዘርፍና ህዝቧንም ጨቆኖ ሲገዛ የነበረ ዘረኛና በዝባዥ የሆነው የወያኔ ወንጀለኛ ቡድን በስልጣን ለመቆየት ህዝብን በዘርና በቋንቋ ሲከፋፍልና ሲያጣላ የቆየ በመሆኑ ነው። ችግሩና መስቀልቅሉ አድማሱን አስፍቶ ሊቀጥል የቻለውም ከተለያዩ ብሔርና ብሔረሰቦች የተመለመሉ ቅጥረኞች ከዚህ ቡድን ጋር በጥቅም ተሳስረው እጅና ጓንቱ ነው አብረው እየሰሩ ስለነበረም ጭምር ነው። ስለሆነም ለዚህ ሁሉ ችግር አሁንም ተጠያቂው ይኸው ከፋፋይ ቡድንና በውጭና በውስጥ ያሉ ተባባሪዎቹ ለመሆናቸው ዋቢ መጥራት አስፈላጊ አይሆንም። የችግሩ ሁሉ ፈጣሪና መነሻ የሆነው የወያኔ ቡድን በጥገና ለውጥ ተቀባብቶ መልሶ የመፍትሄው አባወራ አካል ሆኖ መቅረቡ በራሱ የሚያመጣው መዘዝ ብዙ ነው። ከላይ የነበሩትን ለጊዜው ዞር አድርጎና ከበታች ያለውን መዋቅር እንደነበረ ትቶ ለውጥ መሻት ከባብ እንቁላል እርግብን መጠበቅ ያህል ይሆናል። ለሥርዓቱ በደሎች ዋና ዋናዎቹ ተጠያቂዎች በአመራር ደረጃ ተቀምጠው በፈላጭ ቆራጭነት የወያኔን ተልእኮ ሲያስፈጽሙ የነበሩ መሪዎች የበላዮቻቸውን መመሪያ በማስፈጸምና በቀጥታም ሆነ በተዘዋዋሪ በሕዝብ ላይ በጭካኔ ግፍ ሲሰሩ የነበሩ አሁንም በየቦታው ባሉት መዋቅሮች ውስጥ ተሰግስገው ይገኛሉ። ዛሬም በየአቅጣጫው የሚታየውና እየሆነ ያለው ሁሉ በቅርበት ቢመረመርና ቢገመገም በአንድ በኩል በወያኔው መዋቅር ውስጥ የተሰገሰጉ ቡድኖች የነበረውን መዋቅር በመጠቀም ቀድሞ ወደ ነበሩበት የስልጣን ቦታ ለመመለስ እየጣሩ መሆናቸው በግልጽ የሚታይ ነው። ሌሎች ደግሞ ይህን ክፍተት በመጠቀም ጽንፈኛ አስተሳሰባቸውን በሕዝብ ላይ ለመጫን የጥላቻና ሽብር አጀንዳቸውን ከነዚሁ ጸረ ሕዝብ ኃይሎች ጋር በማጣመር ሆነ በተናጠል የሕዝብ ወገን መስለው መርዛቸውን እየረጩ ይገኛሉ። የለውጥ ተብዬው እንቅስቃሴ እንግዲህ እነዚህን ሁሉ አቅፎ ጥገናዊ ለውጥ ለማምጣት ሲውተረተር ይታያል። በአሁኑ ወቅት ሽግግር እያደረግን ነው የሚለው ክፍል በሕዝብ ያልተመረጠ አካል መሆኑን መገንዘብ ያስፈልጋል። ባለፈው አገራዊ ምርጫ ከፍተኛ የማጭበርበር ተግባር ፈጽሞ 100% አሸንፍ ያለው በማለት የስልጣን የተሰየመ አካል መሆኑ መታወቅ አለበት። ከዚህ በተጨማሪ በአሁኑ ወቅት በስልጣን ያሉት ወያኔዎችና የዛሬ ለውጥ አምጪ በሉን ባዮች ስልጣን ላይ ያስቀመጣቸው የኢትዮጵያ ሕዝብ ሳይሆን አሜሪካና አረቦች ለመሆናቸው ደግሞ በቂ መረጃ ሲቀርብ ቆይቷል። ይህ በመሆኑም የተከሰተው ሁኔታ በሀገሪቱና በሕዝብ ላይ ታይቶ የማይታወቅ ከፍተኛ ችግር እየፈጠረ ይገኛል። ያለፉት 10 ወራት እንቅስቃሴ እንዳሳየው የችግሩ ፈጣሪና ምክንያት የሆነው ኃይል የመፍትሄው አካል ነኝ በሚል አማጭና አዋላጅ ጨርሶ ሊሆን እንደማይችል በበቂ ያስመሰከረበት ሁኔታ ጎልቶ ታይቷል። ይህ አሳሳቢ ሁኔታ ጊዜ አግኝቶ ከቀጠለ ከፍተኛ አገራዊና ማህበራዊ ቀውስ ሊከተል እንደሚችል መገመት አያስቸግርም። ለዚህም ኢህአፓ ደግሞ ደጋግሞ ለማሳወቅ እንደሞከረው የኢትዮጵያ ሕዝብና ሀቀኛ ዜጎች መሰረታዊና ስር ነቀል ለውጥ ሊያስገኝ የሚችለውን የሽግግር ሂደት በእጃቸው ሊያስገቡት ይገባል ይላል። ሰላማዊና አስተማማኝ የሽግግር ሂደት እንዴት ተግባራዊ ሊሆን ይችላል የሚለው ወሳኝ ጥያቄ መልስ ማግኘት አለበት። ከዚህ ቀደም የኢህአፓ ልሳን ዴሞክራሲያ ስለ የሽግግር ምንነት እንዲህ ብሎም ነበር። እንጠቅሳለን። ዴሞክራሲያዊ ሽግግር መጪው ትውልድ እስከ ዝንተ ዓለሙ በማንኛውም ጊዜ ከሚነሳ አምባገነን ወታደራዊ ኃይል ሆነ አስመሳይ ቡድን መብቱን ለሚጠብቅበት ዴሞክራሲያዊ ስርዓት መሰረት የሚጥል መንገዱን የሚያስተካክልና የሚጠርግ ክስተት ነው። ስለሆነም የሽግግሩ አብይ ዓላማ የአገሪቱ የወደፊት እድል በአንድ ነፍጥ በታጠቀ የፖለቲካ ቡድን እጅ በድጋሚ እንዳይወድቅ ለማድረግና ወሳኙና አድራጊ ፈጣሪው ሕዝብ ብቻ መሆኑን ለማረጋገጥ ነው። ዴሞክራሲያ ቅጽ 43 ቁጥር 4 2010 ዓ.ም። ይሁን እንጂ አሁን በስልጣን ላይ ባለው ቡድን ይሁንታ ወይም በጓም መለካከት አለን ብለው ራሳቸውን በሚከቡና ከዛው ስራት በወጡ ግለሰቦች መልካም ምኞት ሁነኛና አስተማማኝ ሽግግር ሊኖር እንደማይችል ከወዲሁ ልናረጋግጥላቸው እንወዳለን። ሽግግር በቀድሞ ስራት መዋቅር እና በባለሟሎቹ ሊተገበር የሚችል ክስተት አይደለም። ዴሞክራሲያዊ ስርዓትን መሰረት ለመጣን የሚካሄድ ዴሞክራሲያዊ ሂደት እንጂ የሚደት ህዝብን ከመንደርና ከቀበሌ ጀምሮ እስከ ከፍተኛው የአስተዳደር መዋቅር ድረስ ሙሉ በሙሉ የሚያሳትፍ ሲሆን አካሄዱም ህዝባዊ እንቅስቃሴ ውጤት መሆን አለበት። የሀገር ሰላምና ደህንነት ተጠብቆ መካሄድ ያለበት ሀቀኛ ዴሞክራሲያዊ ሂደት ነው። ይህ የሽግግር ሂደት በአስተማማኝ መሰረት ላይ እንዲቆም ስለ አስፈላጊነቱና ስለ ሂደቱ ምንነት እንዲሁም እንዴት ተግባራዊ ሊሆን እንደሚችል ውይይቱ በሰፊው መጀመር ይገባዋል። በዚህ የውይይት ሂደት ህዝብ በሚመቻቸው መድረክ ሁሉም የፖለቲካ ድርጅቶችና የማህበረሰቡ ክፍሎች በየደረጃው መሳተፍ አለባቸው። በየክፍለ አስተዳደሩ ያሉትና የነበሩት የስርዓቱ መዋቅሮች ህዝቡ በሚወክላቸውና በሚያምናቸው ተመራጮቹ መተካት አለባቸው። እነዚህ ጊዜያዊ የአስተዳደርና የሰላም አስጠባቂ ተግባራት በህዝቡ ቁጥጥር ስር መዋል አለባቸው። ህዝብንና አካባቢውን የማረጋጋት እንዲሁም የእርቅና የመግባባት ሂደቱን ሊያውቁ የሚችሉትን ሁሉ ጠንቅቆ መለየትና በህግ አግባብ ጥግ እንዲይዙ ማድረግ፣ ችግር ሊፈጥሩ የሚችሉበትን ሁኔታዎች ሁሉ በጥንቃቄ መዝጋትና ማስወገድ አስፈላጊ ይሆናል። ከህዝብ አይንና ጆሮ የሚሰወር ስለሌለ እስካሁን ድረስ ህዝብንና ሀገርን ሲያውቁ የነበሩትንና ዛሬ ደግሞ ኮት ቀይረው የሌለ ለውጥ አራማጅ ሆነው ሽር ጉድ የሚሉትን ሁሉ ልቀም አርጎ ማውጣትና እስካሁን ላደረሱት ጉዳት ሁሉ በተገቢው መንገድ ተጠያቂ እንዲሆኑ ማድረግ የሽግግሩ ሂደት አንድ ዋነኛ ተግባር ሊሆን ይገባል። ይህ ጉዳይ በከፍተኛ ጥንቃቄ እንዲካሄድና ከጅምላ ፍርድ የጸዳ እንዲሆን፣ ሀቀኛ የፍርድ ሂደትን የተከተለ እንዲሆን ከፍተኛ ጥረት ማድረጉ ተገቢ ነው። በየአካባቢው ከሚገኙ ከህዝብ አብራክ ይወጡ አመኔታውን ያተረፉ የጸጥታ አስከባሪ ኃይሎችን ፖሊሶችና ፌደራሎችንም ጭምር ማካተትና መጠቀም ህዝብ ለነማን አመኔታ እንዳለው ጠንቅቆ ያውቃልና፣ በተመሳሳይም በፍትህ ስርዓቱም ዳኞችና አቃቤ ዳኞችን ለይቶ በህዝብ አመኔታ የሚጣልባቸውን አደራጅቶ የፍትህ ስርዓቱን ህዝባዊ ይዘትና ቅርጽ በመስጠት መልሶ ማቋቋም አስፈላጊ ይሆናል። በያፋምነት የኢትዮጵያ ህዝብ ረጅም ዘመናትን ባስቆጠረው አብሮ የመኖር ታሪኩ በርካታ ማህበራዊና የግንኙነት ችግሮችን የሚፈታበት ባህልና ዘዴዎችን ያዳበረ ህዝብ ነው። የተለያዩ የእምነት ተከታዮች፣ ነገዶችና ብሔረሰቦች ኩታገጠም አካባቢዎችና ነዋሪዎቻቸው ተከባብረውና በሰላም ግጭቶችንና ውዝግቦቻቸውን የሚፈቱባቸው መንገዶችና ስርዓቶችን ያበጁ እና በጋራ ያዳበሩ ለመሆናቸው ምሳሌ ወይም መረጃ ማቅረብ አስፈላጊ አይሆንም። ለሺዎች ዓመታት አብሮ የመኖር በጋራ የውጭ ወራሪዎችን በአንድነት የመመከት ምስጢራቸውም ይኸው እሴታቸው ነው። እስላም፣ ክርስቲያን፣ የተለያየ ቋንቋ ተናጋሪዎች ያለምንም ችግር ተጋብተውና ተዋልደው የሚኖሩባት አገር ኢትዮጵያ ብቻ ናት ቢባል ከእውነት የራቀ አይሆንም። በትክክል መጠቀም ከተቻለ ይህ አገራዊ እሴትና ጠንካራ ባህል የሽግግር ሂደቱን የተሳካ ሊያደርገው የሚችል መሰረት ነው ብሎ ኢህአፓ ያምናል። በዚሁ ዝንታለም ባስቆጠረው ታሪካዊ ሂደት ይችን ውብ አገር ሊነጥቁን የቋመጡ በተለያየ ጊዜ የመጡብን ጠላቶችና ወራሪዎች ህዝቧን እንደ ድርና ማግ የያዘውን አንድነት መበጣጠስ ዋና ዓላማቸው አድርገው ሞክረዋል። መቼውንም አልተሳካላቸውም። አሁን በእኛ ዘመን ደግሞ የገጠመን የተለየ ባይሆንም እንደ ዘመኑ ስልታቸውን አዘምነውና ቀያይረው እሾህን በሾህ እንዲሉ በገዛ ዜጎቻችን ባረጀ ባፈጀ መንገድ ሊፈታተኑን አዳዲስ ባንዳዎችን ካሰማሩብን ከሶስት አስርት ዓመታት በላይ አስቆጥረዋል። የሃይማኖትና የጎሳ ወይም የብሔረሰብ የእርስ በርስ ግጭትን በመጫርና ጥቃቅን ልዩነቶችን አጉልቶ አንድ የሚያደርጉንን እሴቶቻችንን በመካድና በማንኳሰስ እኛነታችንን ከእጃችን ፈልቀው ሊቀሙን ሲውተረተሩ ይታያሉ። በዚህ የሽግግር ወቅት የተሻለ ህዝብን ያሳተፈ ሽግግር እንዳይኖር ከሚገረግሩን ኃይሎች ጋር ባንድ ላይ ናቸው። ህዝብ ደስ እንዲለውና በሰላም እንዲኖር አይወዱም። ከግልና ከቡድን ፍላጎታቸው ውጪ የታወሩ ናቸው። የወያኔው ስርዓት ወላጆች ናቸውና የጸረ ህዝብ ቡድን ከስር መሰረቱ ተነቅሎ እንዲወገድ አይሹም። ሰላማዊና ዴሞክራሲያዊ ሽግግር እውን እንዳይሆን እንቅፋት ናቸው። የቅርብ ጎረቤቶቻችንና የሩቅ ባዕዳንም ምንም አይነት እንቅስቃሴያችንን ከራሳቸው አገራዊ ጥቅም አንፃር ብቻ የሚከታተሉ በመሆናቸው ይህን የሽግግር ሂደት ለነሱም በሚበጅ መልኩ ለመቃኘት የማይሞክሩት አይኖርም። ዛሬ ትርጉም የሌለው የእርስ በርስ ፍጅት በየአቅጣጫው ለማፋፋም እየተሯሯጡ ያሉ ቡድኖችና ግለሰቦች ሁሉ በወያኔ ብቻ ሳይሆን በነግብጽና በሌሎችም ጸረ ኢትዮጵያ ኃይሎች ረጅም እጆች የሚዘወሩና የተሰማሩም ቢሆኑ እንደሚችሉ መጠርጠር ሲያንስ ነው። በቅርብም ጎረቤት ሱዳን እንደዛሬ በራሷ የውስጥ ችግር ተወጥራም ቢሆን በምዕራቡ የሀገራችን ድንበር ያሉንን ለመሬቶች ይዛ ለመቆየትና በጉልበት የራሷ ለማድረግ እየጣረች ትገኛለች። ስለሆነም በኢትዮጵያ ለዴሞክራሲና ለአንድነት የሚደረገውን ትግል እንደወትሯ ከወያኔው ስርዓት ጎን በመቆም አጋሯን ለማዳንና ፍላጎቷን ለመጠበቅ ትዋደቃለች። በቀይ ባህር አካባቢ የነ ኢሚሬትስና ሳውዲዎቹ ዱለታ የኛን ስጋት የሚጨምር እንጂ ሌላ ሊሆን አይችልም። ከዚህ ሁሉ ችግር አገራችንን መንጥቆ ለማውጣት ዋነኛው መንገድ ብለን የምናምነው የለውጡን ሂደት ባለቤቱ ህዝቡና ሀቀኛ ልጆቹ በእጃቸው ሲያስገቡና ሰላማዊና ዴሞክራሲያዊ ሽግግር ሂደቱን ሲቆጣጠሩ ብቻ ነው። የአፓያዘ ሲንቀሳቀስ በነበረባቸው ጎንደርና ጎጃም ክፍሎች ህዝቡ በየቀበሌው የራሱን አስተዳደር መስርቶ የፍርድ ሸንጎዎችንም ሰይሞ የአካባቢ ጥበቃውንም አቋቁሞ በሰላም መኖር የቻለበት ተሞክሮ አሁንም ለዚህ የሽግግር ሂደት ሊታይ የሚገባው ይመስለናል። ከዚህም ደረጃ በደረጃ ሊያድግና ለጊዜያዊ የሽግግር ሂደቱ መሰረት ሊሆን እንደሚችል እናምናለን። ለዚህም በህዝባችን ሙሉ እምነት አለን። ስለሆነም ሁሉም አገር ወዳድና ዴሞክራሲያዊ ኃይላት ድርጅቶችና ግለሰቦችም ለሀገሪቱና ህዝቧ አንድነትና ሉዓላዊነት ራዕይ ያላቸው ሁሉ በዚህ አስቸጋሪ ጊዜ ጥቃቅን ልዩነቶችን ወደ ጎን አድርገው ኢትዮጵያን ለማዳንና ለመታደግ ሰልፋቸውን ያሳምሩ ዘንድ ኢህአፓ አሁንም ደጋግሞ ጥሪውን ያቀርባል።
ቀድሞ ለፋሽስቶ ያጎየበትን ዛሬ ለቆጠኞ ንበረክበት የነጻነት ዋጋ ድንበር እስከዚያን በዘርን አስመርክ ግንባርክን አሳየው
ግንባርክን አሳየው ግንባርክን አሳየው ግንባርክን አሳየው
ግንባርክን አሳየው
ግንባርክን አሳየው ግንባርክን አሳየው
ግንባርክን አሳየው
ግንባርክን አሳየው
ለመድብለ ፓርቲ ቀድሞ የታገለ መካይ ተባራሚ ቀድሞ የታገለ ህግ የበላይ ይሁን ብለህ ያስተማርከው ሉዓላዊነትን በቅርብ የያዝከው የአገር ክብር መላሽ ኢህአፓ እውነት ነው የህዝብ ተስፋ ነህ ግንባርክን አሳየ
ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ
ግንባርክን አሳየ
ግንባርክን አሳየ ግንባርክን አሳየ
ግንባርክን አሳየ
ግንባርክን አሳየ
ቅንነት የሞላው ሁሉንም ያቀፈ አላማው በጥናት በግልጽ የተጻፈ ለፍትህ የቆመ በደልን የጠላ የጨለማው መብራት የእውነት ብርሃን ፋና እምነት ጽናት ፍቅር ኢትዮጵያዊነት ነው እናቸንፋለን ግንባርክን አሳየ
ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ
Thank you. Thank you.